ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ከመጽሐፍት ዓለም ፕሮግራማችን የሚተላለፍበት ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በታዋቂው ጸሐፊ በአቤ ጉበኛ የተደረሰውን አልወለድም መጽሐፍ ትረካ ክፍል 4 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ባለፈው ሳምንት መጨረሻ ላይ በሞያሌ አካባቢ በወያኔ አጋዚጦር በግፍ የተገደሉ ሰዎች ቁጥር ከ10 በላይ መሆኑን በርካታ ምንጮች የገለጹ ሲሆን ከ16 በላይ የሚሆኑ ዜጎች የቆሰሉ መሆናቸውን ዘግበዋል። የወያኔ ጭፍጨፋ በመሸሽ በተለይ 01 እና ሸዋበር በሚባል አካባቢ ነዋሪዎች የሆኑ ከ10000 በላይ የሚገመቱ ዜጎች ድንበር ጥሰው ወደ ኬንያ ሸሹ መሆናቸውም ተነግሯል። ብዙዎቹ የተገደሉትና የቆሰሉት በመንገድ ላይ ሲጓዙ ወይም በስቆችና በምግብ ቤቶች ውስጥ በነበሩበት ወቅት መሆኑን ነዋሪዎች መስክረዋል። በተፈጠረው ግድያ ምክንያት በከተማዋና በከተማዋ ዙሪያ 50000 በላይ ሰዎች መፈናቀላቸውንም የዜና ምንጮች ዘግበዋል። እሁድ ከሞያሌ ከተማ ጥቂት ኪሎ ሜትር ርቃ በሚትገኝ ቦታ በወያኔ አጋዚጦር አንድ ሰው መገደሉና በርካታዎች መቆስላቸውን የአካባቢው ባለስልጣኖች ለዜና ምንጮች ገልጸዋል። አገዛዙ ይህን ጭፍንና ጋሃድ የሆነውን ግድያ ከህዝብም ሆነ ከዓለም አቀፉ ህብረተሰብ መሸፈን ባለመቻሉ የሚያካሄደው ግድያ ቅዳሜ ዕለት የተጀመረ ይመስል የአጋዚጦር አባላት ሰዎችን የገደሉት የተሳሳተ መረጃ ስለደረሳቸው መሆኑን ገልጾ ወታደሮቹ ላይ የብረት ማውረድ እርምጃ የተወሰደ መሆኑንና በቁጥጥር ስር መዋላቸውን አሳውቋል። የወያኔ አጋዚጦር አባላት ባለፉት ዓመታት በርካታ ዜጎችን መግደላቸውና ያስቸኳይ ጊዜ አዋጅ በድጋሚ ታውጇል ከተባለ ካለፈው 2 ሳምንት ወዲህ እንኳን በተለያዩ ቦታዎች በቡድኑ የተገደሉ ሰዎች ቁጥር ከ40 በላይ መሆኑ ታውቋል። በዚህ ምክንያት በግድያ ላይ የተሰማሩትና አስገዳጅ የሆኑት የወያኔ አጋዚጦር አባላት ለፍርድ መቅረብ አለባቸው የሚል ድምጽ ጎልቶ እየተሰማ ይገኛል። አስቸኳይ ጊዜ አዋጅ ከታወጀ በኋላ በተለያዩ ቦታዎች የወያኔ አጋዚጦር ያካሄደውን ግድያ በመቃወም ከማክሰኞ መጋቢት 4 ቀን ጀምሮ እስከ መጋቢት 10 ቀን የሚቆይ የአንድ ሳምንት የነዳጅ ማዕቀብ የሚደረግ መሆኑን ቄሮ በሚል ስም የሚንቀሳቀሰው የታጋይ ወጣቶች ስብስብ በሶሻል ሚዲያ ባስተላለፈው መግለጫ ገልጿል። ይህ ማዕቀብ ከውጭ ወደ አገር ውስጥ እንዲሁም በአገር ውስጥ ከአንዳንድ ቦታ ወደ ሌላ ነዳጅ ጭኖ የሚያጓጉዙ ማንኛውም የነዳጅ ማመላለሻ ተሽከርካሪ መንቀሳቀስ የሚከለክል ሲሆን ማዕቀቡን ጥሶ በሚገኙ ተሽከርካሪዎች ላይ እርምጃ የሚወስድ መሆኑን ይደነግጋል። ዘመቻው በጥንቃቄ እንደሚፈጸም መግለጫው ጠቁሞ ማዕቀቡ በአገር ውስጥ ያሉ የነዳጅ ማደያዎችን እንደማይመለከትም ግልጽ አድርጓል። ህዝቡ ይህን አውቆ አስፈላጊውን ዝግጅት እንዲያደርግ መግለጫው ያሳሰበው ምክር በመቀበል በዛሬው ቀን ቤንዚን ማደያዎች የነዳጅ ክምችታቸውን ሲሞሉ እንደነበረም ተስተውሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ባለፈው ቅዳሜ መጋቢት 1 ቀን በሩዋንዳ ደቡባዊ ግዛት የወደቀው መብረቅ 16 የሰባተኛው ቀን አድቬንቲስት ሃይማኖት ተከታዮችን የገደለ መሆኑን የዜና ምንጮች ገልጸዋል። በመብረቁ ከ140 በላይ የሆኑ ሰዎች የተጎዱ ሲሆን ወደ ሆስፒታል ከተወሰዱት መካከል ሁለቱ መንገድ ላይ የሞቱ መሆናቸው ተነግሯል። አርብ የካቲት 30 ቀን በዚሁ ቦታ የወደቀው መብረቅ አንድ ተማሪ ገድሎ በሌሎች 18 ተማሪዎች ላይ ጉዳት ማድረሱን ተሰምቷል። በሟቹ በሊቢያ መሪ ቁጥጥር ስር የነበረና በኋላም እንዳይንቀሳቀስ በአውሮፓ መብረቅ ታግዶ የነበረው 10 ቢሊዮን ዩሮ የተሰረቀ መሆኑን በቤልጅየም የሚገኙ ባለስልጣኖችን ዋቢ በማድረግ ለቢፍ የተባለው መጽሔት ባሰፈረው ዘገባ አጋልጧል። በተቀላለው 16 ቢሊዮን ዶላር የሚሆን ገንዘብ በአራት የባንክ ሂሳቦች ውስጥ የተቀመጠ እንደነበር መጽሔቱ በዘገባው ገልጾ ለሊቢያ የውጭ ኢንቨስትመንት ኩባንያ ተመድበው እንደነበረም ይፋ ተደርጓል። የቤልጅየም ባለስልጣኖች ባደረጉት ምርመራ ከተቀላለው ውስጥ ወደ 5 ቢሊዮን የሚጠጋ ገንዘብ ብቻ ሲገኝ ሌላው የተሰረቀ መሆኑን ተናግረዋል በማለት መጽሔቱ ዘግቧል። የብሩንዲ ፕሬዝዳንት ዘላለማዊ የበላይ መሪ የሚል ቅጽል በፓርቲያቸው የተሰጠው መሆኑን ተነገረ። ይህ ማለት በፓርቲ ውስጥ ያለ ማንም ሰው ፕሬዝዳንቱ የተናገሩትን ሊቃወም ወይም ከሚሰጡት አስተያየት የተለየ መስጠት አይችልም ተብሏል። የፓርቲው ዋና ጸሐፊ ለጋዜጠኞች በሰጡት መግለጫ ፕሬዝዳንቱ የኛ መሪ ናቸው፣ ስለሆነም በፓርቲያችን ውስጥ ማንም ከሳቸው ጋር የሚወዳደር የለም የሚል አስተያየት ሰጥተዋል። የብሩንዲው ፕሬዝዳንት ራሳቸውን ለሶስተኛ ጊዜ ለውድድር ማቅረባቸው ከፍተኛው ዝግብ መፍጠሩ የሚታወስ ሲሆን በዚህም ሳቢያ በሺህ የሚቆጠሩ መገደላቸውን፣ በ10,000 የሚቆጠሩ መታሰራቸውና ከአገር መሰደዳቸው ይታወቃል። ግለሰቡ እስከ 2017 ዓመተ ምህረት ድረስ በስልጣን ላይ ለመቆየት እቅድ ያላቸው መሆኑንም በርካታ ምንጮች እየተናገሩ ይገኛሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Edmeu si gasagis kantu sausan katat legal poleni lalai male funrasto funrasto aikal umman saragat ya ho
የታባቱ
ሞትን ይሙት
ያሆር እስሞላ ወድቃስ ከተፈበር ሞት እንደሸክላ
ባካችሁ ዘመዶቼ ይሙት
ሞትም አብሮኝ ይሙት
በሳቅ በደስታ ግደሉት
በሐሴት በደልታ ውገሩት
ከአንቴ በታች ቅበሩት
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት
ናቁት አጥናሉት አውግዙት
በሙሾ ግንን አትበሉት
በሞቴ እንዳታስደስቱት እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰርጌ ትቀበር ሞቼ
ተጸድቅ ነበር ባትረሱ
በንባውሌን ባታፈርሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታጅሉኝ እናቴም ፊትሽ አይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይጨነሽ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁኔን ተቀበሉ ደስታዬን ተካፈሉ
ለንሳ ሞት አይደለም ለፍሳ ረፍት አብቁኝ
በዶርጄስ ክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረግድ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእንልታ ሲወገር ብሶት ብቻ ነው ሞት ራሱ ምኞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በእንልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ሎሬት ጸጋዬ ገብረ መድህን 1963 ዓመተ ምህረት
ማልቀሱ የለለው ዘመ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሰባት ሰላማዊ ሰልፍ ስለማስነሳቴ ከዚህ ጊዜ ጀምሮ በተመደብኩበት ቦታ በትጋት እንሰራ ጀመር። በልዩ ልዩ አጋጣሚ ምክንያቶችም በብዙ የሥራ ክፍሎች እየተዘዋወርኩ አየው። መሐንዲሱ ሥራ ተቋራጭ እየተቋረጠ በሚቀበለው ሥራ ሁሉ የቤትም ይሁን የመንገድ ወይም የድልድይ ሥራ ዘወትር በሥራው ላይ የምንገኝ እኔ ገምቢዎች አናጢዎችና ከሁላችን ይበልጥ አድካሚ ሥራ የሚሰሩት የጉልበት ሠራተኞች ነበርን። ነገር ግን ሥራውን የሚቋረጠው ሰው እኛ ሁላችን ካንድ ላይ ከምናገኘው ገንዘብ ይበልጥ ብቻውን ይወስድ ነበር። ምስኪኖቹ የጉልበት ሠራተኞች ከጧት እስከ ማታ ድንጋይ ሲሸከሙ ውለው የሚያገኙት ገንዘብ የሥራ ብዛት ያስከተለባቸውን ከፍተኛ የምግብ ፍላጎት የማይቀንስ ነበር። ብዙ ይሰራሉ፣ ጥቂት ያገኛሉ። የሚያገኙትም ገንዘብ ለምቾት ቀርቶ ለመኖር የሚበቃ አልነበረም። እስኪ ምን አለበት ለመኖራቸው እንኳን ቢቀር በሥራ ለመጥቀማቸው ሲሉ ቢያስቡላቸው። እኔ የሥራው ተቆጣጣሪና ጸሐፊ ሆኜ የማሰራው ገንቢዎችና አናጺዎች የምናገኘው እንኳን ለጊዜው ይበቃን ነበር። የጉልበት ሠራተኞች ችግር ግን አይነሳ። ጉልበታቸውና ሕይወታቸው ለነሱ ተፈጥሯል ከማለት ይልቅ ለሥራ ተቋራጮችና ለሌሎች ተፈጥሯል ማለት ይቻላል። አብሬያቸው በመሰራው የጉልበት ሠራተኞች ላይ የሚፈጸመውን ሁሉ ግፍ ካየው በኋላ በሌላው የሥራ ክፍል ሁሉ ይህን የመሰለ የግፍ ተግባርና የፍርድ ጉድለት እንዳለ በማለት ሳጠናና ስመረመር በፋብሪካዎችም በእርሻ ድርጅቶችም በቢሮ ሥራዎችም በንግድ ቤቶችም በተክላላው ሥራ የሚባል ባለበት ሁሉ ዝቅ ያለውንና ካሚዮን ሥራ የሚሰሩት የበታች ሠራተኞች ለማሰብ እንኳ አስቸጋሪ በሆነ ሁኔታ ተጨቁነውና ተጠቅጠው አየው። ሁኔታውም ማሳዘነኝ፣ ከሐዘንም አልፎ አበሳጨኝ፣ ከብስጭት አልፎ አንድ ተግባር እንድፈጽም አስገደደኝ። አንድ ቀን ቀዳሚ ለቀን ሰራተኞች ለገምቢዎችና ለናሲዎች ደሞስ ከፍል ሁሉንም ሰበሰብኩና የነገ እሁድ ሳምንት በየክፍሉ ያሉ ተራ ሰራተኞች ሰብስባችሁ ፕላቶስ አደባባይ በ8 ሰዓት እንድንገናኝ አደራ አልኳቸው። እንዴት እናገኛቸዋለን አሉኝ። ሁላችሁም ወደምታቋቸው ጓደኞቻችሁ ሄዳችሁ እነሱም ወደሚያቋቸው እየሄዱ ተሰብስቡና በትመጡ በጣም ጠቃሚ ነገር ነው አልኳቸው። እነሱም በቅርብ የሚያውቁኝ የነጻነትና የእውነት ተሟጋች ስለሆንኩ ለጥቅም እንጂ ለጉዳት ያሰብኩት ዓለም ሆነን በመረዳት እሺ እንሞክራለን እያሉ ሄዱ። ሰኞ ጧት ተገናኝተን ሳምንቱን ባንድ ላይ ስንሰራ ለእሁድ ያሰብኩትን ነገር የሥራ ጓደኞች ለሆኑት የጉልበት ሰራተኞች ነገርኳቸው። ያልሁትም ነገር ለሁሉም የሚፈልጉት ትክክለኛ ሐሳብ ነበር። ሁሉች ያልኩትም ነገር ሁሉም የሚፈልጉት ትክክለኛ ሐሳብ ነበር። እጅግ ተደሰቱበት፣ ተስፋም ጣሉበት። ነገሩም ተስፋም ያስደርግ ነበር። ሳምንቱን በደና ስንሰራ ሰንብተን ቀዳሚ ማምሻ ደሞስ ከፍላቸው ጎበዝ እንግዲህ እንዳትረሱ የነገ ነገር ዋዛ አይደለም ስል ያሰብኩትን ጉዳይ ደግሜ አሳሰብኩ። እነሱም ግማሾቹ ግድ የለም ሁሉም ተስማምቷል ሲሉ፣ አንዳንዶቹም ችግር ያለ አይመስለኝም እያሉ በፍላቶስ አደባባይ ልንገናኝ ተቃጥረን ተለያየን። ጉዳዩ የተጠና በመሆኑ እሁድ በ8 ሰዓት ከገመትኩት በላይ የሆነ ህዝብ ተሰበሰበ። የተቃጠርንበት አደባባይ በህዝብ ተሞላ። ከግምት በላይም ስለሆነ ያዘጋጀሁትን ንግግር ሳልነግራቸውና ሰላማዊ ሰልፉን ሳናሳይ ፖሊስ እንዳይበትነን ሰጋው። ቱታ ለብሶ ከሲሚንቶ ከጭቃና ከቀለም ጋር ሲጨማለቅ ሌላ ነገር ይመስል የነበረው ገምቢ በእንጨት ጥራቢ ዱቄት ያፈናት ገረድ ይመስል የነበረው አናጺ የድንጋይ ብናኝ ጭቃ ኖራና ቀለም ሰው የሚያስመስለውን ቀለሙን አጥፍቶበት የነበረው ተራ ሰራተኛ ያለችውን የበዓል ልብሱን አጸዳቶና ሳምሮ ለዘወትሩ ጫማ የማያደርገው ጫማ አድርጎ ባንድ ላይ እጅብ እያለ ሲመጣ በልብሳቸው የሚመኩትን ሰዎች ከንቱነት ከማረጋገጡም በላይ ሰው ሰው ነው በሚል እምነት ለሚመሩ ሰዎች ታላቅ ደስታ ነበር። የስብሰባው ብዛት አስጊ በመሆኑ ህዝብ እንደተሰበሰበ ፖሊስ ከመምጣቱ በፊት ቶሎ ብሎ ጉዳዩን መፈጸም አስፈላጊ ሆኖ አገኘሁት። እኛን ስላዩ ለረፍት የወጡ የቤት አሽከሮችና ገረዶችም እየመጡ ከኛ ተቀላቀሉ። ከዚያም የሚከተለውን ንግግር ለተሰበሰበው ህዝብ አሰማው። እናንት ወንድሞቼና እህቶቼ፣ እኛ የአገራችንና የመንግስታችን ፍጹም ታማኞች ነን። ማንም ሰው የእኛን ጩኸትና አቤቱታ እንደ አድማና ሴራ ወይም በመንግስት ላይ እንደ ማመጽ ቢቆጥረው ጥፋቱና ኃላፊነቱ የራሱ ነው። መንግስታችን የኛ ተመሳሳይ ደመወዝ ካለው ከማንኛውም ሰራተኛ የሚፈልገውን ግብርና ቀረጥ ሲጠይቀን በደስታ እንከፍላለን። ነገር ግን የጉልበታችንን ዋጋ የሚቀሙንና ለራሳቸው ብቻ የሚያደርጉትን የግል ድርጅት መስራቾችና ባለሞኖፖሎች እንቃወማለን። የቤት አሽከርና ገረድ ለስራቸው ተመሳሳይ ባልሆነ ደመወዝ እየተቀጠሩ ከዚያም በላይ በአጋጣሚ ወድቀውና እርጅተው በተሰበሩ ዕቃዎችና በሌሎችም ትንንሽ ምክንያቶች እያመካኙ ትንሿን ደመወዛችንን አስቀርተው በፈለጋቸው ጊዜ ከቤታቸው ያባርሩናል። ባለ ፋብሪካዎችና ባለ ታላላቅ ኩባንያዎች በወር ብዙ ገቢ ያላቸው ሲሆኑ እኛን ለዕለት ወዳችን በማይበቃ ደመወዝ ይገዙናል። ስንታመምና በስራችን ላይ አደጋ ሲደርስብን ያላንዳች ርህራሄ ያውጥተው ይጥሉናል። መሐንዲሶችና ስራ ተቋራጮች የተቋረጡትን ነገር በወረቀት ነድፈው በገመድ ቀይሰው ይሰጡናል። እኛም ድንጋዩን ጠርበን ጭቃውንና ሲሚንቶውን ለውሰን ተሸክመን አገጣጥመን በወረቀት ላይ የነበረውን ንድፍ ቤትም ሆነ ድልድይ መንገድም ቢሆን ሌላ ነገር ወደ አካልነት እንለውጣለን። ገንዘቡ ግን ለነርሱ ይሆናል። የሥራችንንና የድካማችንን ዋጋ እኛ ካልጠየቅን ማን ይጠይቅልናል? የኑሯችንን ጸጥታስ እኛ ካልጠበቅነው ማን ይጠብቅልናል? ማንም ሰው በእውቀቱም ሆነ በሀብቱ በመጠኑ ይብለጠን እንጂ የጉልበታችንን ዋጋ እየቀማ እኛን በማስራብና በማስጠማት እሱ በቁንጣንና በስካር እንዲሞት ዝም ብለን ማየት የለብንም። እኛ ብቻ አልተጎዳንም፣ እነሱንም ጎዳናቸው። ምንም ስለማይሰሩና ስለማይንቀሳቀሱ ከዚያም በላይ በስራ ምክንያት የማይንቀሳቀሰውን ሰውነታቸውን ከሚያስፈልገው በላይ የሆነ ምግብና መጠጥ ሲጭኑት በድሎትና በብዙ አስካሪ መጠጥ የሚመጡ በሽታዎች ያለ ጊዜያቸው ይገሏቸዋል። ባይሞቱም ያሰቃዩቸዋል። እንዲሁም ልጆቻቸው ምንም እንኳን ከድሆች ልጆች ይበልጥ የመማር እድል ቢኖራቸው ራሳቸውን ወደ ዕውቀትና ወደ ትምህርት በመምራት ፈንታ ወላጆቻቸው የኛን የድካም ዋጋ እየቀሙ በሰበሰቡት ሀብት ለነገ የማይገኘውን አገርንና ትውልድን ሊያኮራ የማይችለውን ከንቱ ደስታ ሲያሳድዱ በከንቱ ይቀራሉ። ለሌሎችም የብልግናና የስንፍና አርአያ ይሆናሉ። ልጆቻቸውን ለማባለግ የሚያውሉትን ገንዘብ ለሰራተኞቻቸው የጉልበት ዋጋ ቢያደርጉት ምን አለበት? አሁንም የሚከተሉትን ጥያቄዎች ማቅረብና ህሊና ቢኖራቸው እነሱ አስበው እንዲፈጽሙልን፣ ካላሰቡ መንግስት እንዲያስፈጽምልን። አንደኛ፣ ማንኛውም ባለ ፋብሪካ የገቢውና የወጪው መጠን በመንግስት ታውቆ ለማንኛውም ሰራተኛ በስራው መጠን ተገቢ ደሞዝ እንዲከፍ ባለቤቱም ከሚገባው ድርሻ በላይ እንዳይወስድ መቆጣጠር። ይህም ሲሆን ሀ ሰራተኛው በስራው ላይ ሳለ ቢታመም እንዲያስታምም፣ ለ በስራው ላይ ሳለ አደጋ ደርሶበት ቢሞት ከቤተሰቡ ውስጥ ለዚህ ስራ የሚበቃ ሰው ቢኖር እሱን እንዲተካ ያለዚያም ለቤተሰቡ መርጃ እንዲከፍ፣ ሀ ሰራተኛው በስራ ላይ ሳለ አደጋ ደርሶበት አካሉ ቢጎድ የእድሜ ልክ መጦሪያ እንዲከፍለው። ይህ ሁሉ ካልሆነ ለኑሮው በቅቶ ለኢንሹራንስ የሚከፍለው ወይም በባንክ የሚቆጠበው በቂ ደሞዝ መክፈል የባለ ዕጣነት መብት መስጠት ይገባዋል። ሁለተኛ፣ የንግድ ኩባንያዎችም ይህን የመሰለውን ተግባር መፈጸም ይገባቸዋል። ከዚህም ጋር አንዱን ሰራተኛ በፈለጉ ጊዜ ያለ በቂ ምክንያት እያባረሩ ሌላውን በመቅጠር እንዳያጭበረብሩ መከላከል ለኛ ይገባናል። ሶስተኛ፣ አሽከርና ገረድ የሚቀጥራቸው ሰው የወር ገቢ የሚሰሩትም ስራ ታይቶ ደሞዛቸው በደንብ እንዲወሰን ያስፈልጋል። ይህም ሲሆን ሀ አልተስማሙኝም የሚል ሰው ቀደም ብሎ በማስታወቅ የስራ መፈለጊያ ጊዜ እንዲሰጣቸው፣ ለ ደሞዛቸውን በቂ ባልሆነ ምክንያት እንዳይቆርጥባቸው፣ ሀ በአገልግሎት ላይ በሚኖሩበት ጊዜ ሰብአዊ ህሊናቸው የማይቀበለው ስቃይና መንገላታት እንዳይደርስባቸው ማድረግ ያስፈልጋል። አራተኛ፣ አንድ የሥራ ተቋራጭ ለተቋረጠው ሥራ የተመደበው ገንዘብ ታይቶ ለልዩ ልዩ አስፈላጊ ነገሮች የሚያወጣው ገንዘብ በመተማመኛ ወረቀት ወይም ፋክቱር ተረጋግጦ በሚያገኘው ትርፍ መጠን ለሥራ ጓደኞቹ በቂ ደሞዝ እንዲከፍልና ራሱም ሊያገኝ በሚገባው መጠን ብቻ እንዲያገኝ ማድረግ ይገባል። ሀብታሞች ሀብታቸውን በስራ ላይ እንዲያውሉ የሚማሩት ዕውቀታቸውን እንዲያሻሽሉ፣ ባለስልጣኖች በስልጣናቸው እንዲከበሩ የምንጥረው የአገራቸውን ጠቅላላ ኑሮ እንዲያሻሽሉ ነው እንጂ የወንድሞቻቸውን ደምና ላብ እየመጠጡ በግል እንዲወፍሩ አይደለም። የውጭ ሀገር ባለ ሀብቶችም በከፈቱት ሥራ እኛን እንዲጠቅሙን እንጂ ያገራችንን ሀብትና ጉልበታችንን ዘርፈው እንዲሄዱ አንፈልግም። ሀብት ያለው ገንዘቡን፣ አዋቂው ዕውቀቱን፣ ሰሪውም ጉልበቱን ተስማምተው ተፋቅረው ያወሉልንና በጠቃሚ ሥራ ሁሉም እንደያቅሙ በመብቱ ይኩራ። ግን ከተመረጡ ሀብታሞች አዋቆች ለምቾት ለጥቅም፣ ድሆች ለመከራ ለችግር ለድካም፣ ምንጊዜም ባንድ አገር ጭቅጭቅ አይጠፋም። ይህን ስናገር በየደቂቃው ጭብጨባ ይነጉድ ነበር። ንግግሬንም ቀጠልኩና እንግዲህ እኛ ምኞታችንን ማሰማትና ማስፈጸም የምንችለው በሁለት ዋና ዋና ነገሮች ብቻ ነው። እነዚህም አንደኛ መንግስት የኛ መተዳደሪያ ልዩ ደንብ እንዲያዘጋጅልንና ደንቡን አስፈጻሚ ድርጅት እንዲያቋቁምልን ማስደረግ፣ ሁለተኛ እኛ ሰራተኞች አንድ ወንድማችን ከወጣበትና ከተባረረበት ሥራ ቀጠሩን እያል ከምንንከወከው ባንድ ላይ ተባብረን ሥራውን በማቆም መብታችንን ባንድ ድምጽ መጠየቅ ናቸው። የአንዱ ክፍል ሰራተኛ ሲበደል ድንበር እስከ ድንበር እንደተበደልን መቁጠር አለብን። አንለያይ፣ አንነጣጠል። መለያየት ለደም ጠቢዎች ያጋልጠናል። መንግስት በጉዳዩ ሲገባልን ግን እኛም ዝም ብለን እንሰራለን፣ መንግስትም መብታችንን ይጠብቅልናል። ይህን በምናገርበት ጊዜ ሁለት ጓደኞቻችን ይዘነው ልንሰለፍ ያዘጋጀነውን ሰሌዳ፣ የአገራችንን ትንንሽ ሰንደቅ ዓላማዎችና አንድ ትልቅ ሰንደቅ ዓላማ ይዘው ብቅ አሉ። እኛም በደስታ እየተጓዝን ከነሱ ጋር ተገናኘን። በሰሌዳው ላይ የሚከተሉት ቃሎች በጉልህ ተጽፈው ነበር። እኛ ተገቢ ድርሻችንንና መብታችንን የተቀማን ተራና የጉልበት ሰራተኞች የሥራችንን ዋጋ እንጠይቃለን። እኛ ምንም የኑሮ ችግር ቢኖርብን በአቅማችን መጠን ለአገራችንና ለመንግስታችን ታማኞች ነን። እኛ የምንጠይቀው ቀላል ነው። ይኸውም ጠቃሚነታችንና ያለኛ መኖር የማይቻል መሆኑን አሰሪዎች ሁሉ አውቀው እነሱም ሳይጎዱ ድርሻችንን እንዲሰጡን መብታችንንም እንዲያከብሩልን ነው። ይህን ሰሌዳ ይዘን የአገራችንን ሰንደቅ ዓላማ እያውለበለብን የአገራችንን ሕዝብ መዝሙር እየዘመርን በከተማው ታላላቅ መንገዶች መጓዝ ጀመርን። ከየቦታው እየመጣ ከእኛ ጋር የሚደረበው ሕዝብ እጅግ በዛ። በልዩ ልዩ ኩባንያዎችና የፋብሪካ ቤቶች እየዞርን ሰልፉን ካሳየን በኋላ ቀኑ እሁድ የነበረ ከመሆኑም በላይ አንዳንድ ፖሊሶች ወደ እኛ እየመጡ ስላስቸገሩን ለበነጋው ጠዋት ተቃጥረን ተበታተን። በበነጋው ሰኞ ከቀኑ በሁለት ሰዓት በተቃጠልንበት ቦታ ከትናንትናው በበለጠ ተሰባሰብንና ተሰልፈን ጉዞ ጀመርን። ልክ በሦስት ሰዓት አሰሪ ሁሉ ወደ ሥራው ቦታ ቢሄድ በማንኛውም ቦታ ሠራተኛ የለም። በየቦታው ዐይን ፍጥጥ አለ። ከየቦታው ተለቃቅመን ለዘመቻ የታሰሰ ሠራዊት መስለን ስንተም ይንቁን የነበሩት አለቆቻችን በመስኮት እየሰረቁ በፍርሃትና በጭንቀት ይመለከቱን ነበር። በየሥራው ቦታ እያወካንና አሰሪዎችን እየወቀስን ካለፍን በኋላ ወደ ብሔራዊ ምክር ቤታችን ሄድንና ጩኸታችንን አሰማን። ከዚያም ወደ ጠቅላይ ሚኒስቴር መስሪያ ቤት ስንሄድ ጠቅላይ ሚኒስትሩ ከቢሮው ወጥቶ ሲጠብቀን ቆየ። ከዚያም ደርሰን ከጠቅላይ ሚኒስትሩ ከመገናኘታችን በፊት ፖሊሶች በመኪና በመኪና ሆነው ደረሱና የሚያስለቅስ ጢስ ሊተኩሱብን ፈለጉ። እኛ ግን ቶሎ ብለን እናንት ፖሊሶች እንዳትነኩን፣ እኛ ለመንግስታችን አቤቱታ የምናቀርብ ተበዳዮች ነን እንጂ በጥባጮች አይደለንም። እሱን ጢስ ወስዳችሁ በባለ ኩባንያዎች፣ በባለ ሥራ ተቋራጮችና በቢሮ አለቆች አይኖች ተኩሱት። እነሱ ናቸው በጥባጮች፣ ማየት ያቃታቸውም የነሱ አይኖች ናቸው አልናቸው። ጠቅላይ ሚኒስትሩም በእጁ እየጠቀሰ እንዲተውን አዘዛቸው። ወደ ጠቅላይ ሚኒስትሩ ፊት እንደቀረብንም የሚከተለውን አጭር ምክር ሰጠን። አሁን ስራውን ስታቆሙት በቂ ተቀማጭ ገንዘብ ስለሌለን እናንተንም አገራችሁንም ትጎዳላችሁ። ስራችሁን እየሰራችሁ ችግራችሁን ለኔም ሆነ ለሌሎች ባለ ስልጣኖች ብታስተዋውቁን ተገቢውን ከማድረግ ይችላልንም። አሁንም ጉዳዩን እያጠና መብታችሁና ኑሯችሁ ዋስትና የሚያገኝበትን ደንብ የሚያዘጋጅ ኮሚቴ እንዲቋቋም አሁን የስራዬ መጀመሪያ አደርጋለሁ። ስለዚህ በየስራችሁ ግቡ። ይንቃል በደስታ ተቀብለን ተመለስ። ከቀደሙም ተገቢ መብታችንን ለማግኘት እንጂ ለብጥብጥ አልወጣንም። ሁላችንም በየስራችን ተሰማርተን ስንሰራ ውስጥ ውስጡን አነሳሽ መሆኔ በየቦታው ተነግሮ ኑሮ በማናቸውም ስራ ማንም እንዳይቀበለኝ ከተደረገ በኋላ ለስራችን አታስፈልግም በሚል ስልብት ደረሰኝ። እኔም በሁኔታው ከማዘኔ በቀር በምንም ሳልደነግጥ ከስራው ወጣው። ነገሩን ሁሉ ስለተረዳሁት ከሌላ ቦታም ስራ አልጠየቅኩ። ምዕራፍ 8 ከጓደኞች ጋር ለግብርና ስራ ስለመዘጋጀቴ። የስራ ቀጣሪዎችንና የከተማዎችን ግፈኛ ስራ ማየት እንደኔ የሰለቻቸውና በግል ስራና በግል ኑሮ ሰላምና ጸጥታ ለማግኘት የሚሹ ለካ ብዙ ሰዎች ኑረዋል። በሳምንት ጊዜ ውስጥ ባንድ ደን ተሰማርተው በግብርና ለመኖር የሚሹ ድሮ የማውቃቸው ብዙ ጓደኞች አገኘው። ደግሞ የግዜር ነገር ጥሎ አይጠልምና ያገኘኋቸው ጓደኞቼ ልዩ ልዩ ሙያ ያላቸው ነበሩ። አንዱ ጓደኛዬና እኔ የርሻ ችሎታ ሲኖረን፣ ሶስተኛው ጓደኛችንና ባለቤቱ እንዳጋጣሚ ሁለቱም በነርስነት ደረጃ ያለ የሕክምና ሙያ ነበራቸው። እንዲሁም አንዱ እስከ ሁለተኛ ደረጃ የማስተማር ችሎታ ሲኖረው፣ የቀሩትም በአናጺነትና ብረት በመቀጥቀጥ በቀሩትም ልዩ ልዩ ስራዎች ችሎታ ያላቸው ነበሩ። በጠቅላላው 10 ጓደኞች 10 ልዩ ልዩ ስጦታ ነበረን። ከኛ 3ቱ ብቻ ያለ ሚስት ስንገኝ 7ቱ ከሚስቶቻቸው ጋር ነበሩ። እኛም ለማግባት ተስፋ ነበረን። ሁላችንም ተገናኝተን ተመካክረን ባንድ ጠፍ ቦታ ተሰማርተን የሰውን ብቻ ሳይሆን የእግዚአብሔርንም እጅ ተማምነን እያረስንና እየቆፈርን ምድር ገነት መሆኗን በሚያስመሰክር ሰላማዊ ኑሮ ለመኖር ቆረጥ። ያለንን ሀብት ከሰበሰብን በኋላ ወደ ልማት ሚኒስቴር መስሪያ ቤት ሄደን ለመሬት አልሚዎች ከተፈቀደው የብድር በጀት ብድር እንዲሰጠን አመለከት። በዚህም ጊዜ አንደኛ ልታለሙት የምትችሉት መሬት ያላችሁ ለመሆኑ መረጃ እንድታቀርቡ፣ ሁለተኛ ለምትበደሩት ገንዘብ ሊታመን የሚችል ዋስ እንድታቀርቡ የሚል ጥያቄ ቀረበልን። በዚህ ነገር ስንበሳጭ ጥቂት ቀኖች እንዳሳለፍን አንድ ቀን ወደ ሚኒስትሩ ቢሮ ሄድንና ለሚኒስትሩ አመለከትን። ሚኒስትሩም ከፍ ብዬ የጠቀስኳቸውን ግዳጆች መፈጸም ያለብን መሆኑን ሲነግረን ነገሩን ካፉ ቀበል አድርጌ፣ ጌታዬ፣ መሬት ያለን ለመሆኑ በቂ መረጃችን የአገሪቱ ተወላጆች መሆናችን ነው። የአገሪቱ ተወላጆች መሆናችንን የሚክድ የለም። የአገሪቱ ተወላጆች ከሆንም አብዛኛው ክፍሏ በጠፍነት ከሚገኘው አገራችን መሬት ጠቧልና ርስት አይገባችሁም ሊለን የሚችል አይገኝም። ከዚህ ላይ ባለ ርስቶች መሆናችን መረጋገጡ ነው። የሰውን እርሻና እዳሪ ታርሳላችሁ እንዳትሉን፣ እኛ የምንፈልገው ፍጹም ደንና ድንግል የሆነ ከሰው የራቀ ቦታ ነው። ዋስ ለሚሉንም እኛ በመንግስታችን እጅ ያለን አገራችንን የምንወድ ታማኞች ነን። ካጠፋን የትም አናመልጥም፣ ራሳችንን እንቀጣለን። ከዚህም በቀር ገንዘብን በከንቱ ያባከኑ በእዳ የሚዋኙ ወሮበሎች የሚገኙ ጋለሞቶችና የመጠጥ ነጋዴዎች በብዛት በሚገኙበት ከተማ ነው እንጂ አንድ የመጠጥ ቤት ወይም አንዲት የከተማ ቅሬ በማይገኝበት ደን ገብተን ለመስራት ከፈለግ ገንዘባችንን በምን እናባክነዋለን? ከሁሉም በላይ በማንኛውም ቦታ በማንኛውም ጊዜ ራሳችንን የምንቆጣጠር ሰዎች መሆናችን ዋጋ ሊኖረው ይገባል። ስለዚህ ከእያንዳንዳችን ብዙ ቅጅ ፎቶግራፍ ይያዝና ገንዘቡ በእምነትና በፊርማ ይሰጣል። ካልተረዳዳን ካልተማመንና በራሳችን ካላመን የተሻለ ስራ ልንሰራ እንዴት እንችላለን? ስል አስረዳሁት። ሚኒስትሩ አንገቱን ወደ ጠረጴዛው ቀለስ አድርጎ ጥቂት ካሰበ በኋላ በሉስኪ አሁን የነገራችሁኝን ሁሉ በጽሑፍ አድርጋችሁ አቅርቡልኝና ለቦርዱ አስተላልፈዋለሁ አለ። እኛም ትዕዛዙን ተቀብለን ከወጣን በኋላ በሁለተኛው ቀን ሐሳባችንን ሁሉ በዝርዝር ጽፈን ለሚኒስትሩ አቀረብን። ሚኒስትሩም ካነበበው በኋላ በሉ ደህና ነው ለቦርዱ አቀርብላችኋለሁ አለን። እኛም እየተመላለስን ደጅ ስንጠና ጥቂት ወራት ካለፉ በኋላ በሰባት ዓመት ከመጠነኛ ወለድ ጋር በሙሉ የሚከፈል ለእያንዳንዳችን 4000 በድምሩ 40000 ብር እንዲሰጠን ቦርዱ ወስኖ ስራቱ እስኪፈጸም ደግሞ ብዙ ሳምንት አለፈና ቼኩ ተሰጥቶን ከልማት ባንክ ገንዘቡን ተቀብለን ልዩ ልዩ የእርሻ መሳሪያዎችን፣ የምግብ ማፍሰያዎችን፣ ትንንሽ ድንኳኖችን፣ የሸራ አልጋዎችን፣ ቡት ጫማዎችን፣ የጫካ መመንጠሪያና የዛፍ መቁረጫ መሳሪያዎችን ሁሉ ገዛን። ከዚህም በላይ ልንሄድ ያቀድንበት ቦታ ድንግልና ሰው ሰራሽ ማዳበሪያ የማይሻ መሆኑን ብናውቅም መሬትን ለማዳበር የሚጠቅሙ ልዩ ልዩ ቅመሞች በመጠኑ ገዝተን ያዝ። እንዲሁም ልዩ ልዩ የሕክምና መድኃኒቶችን፣ የተባይ ማጥፊያ ዲዲቲ፣ ጠመንጃዎችና ጥይቶችን አዘጋጀን። በጠቅላላው ሁሉንም አዘጋጅተን መጽሐፎቻችንን፣ ትራንዚስተር ሬዲዮኖቻችንን፣ ሸከፍ ሸራ የመሰሉ ቱታዎች በጥንድ በጥንዱ ተዘጋጁ። ሁሉ ከተዘጋጀ በኋላ ከአገር ግዛት ሚኒስቴር የፈቃድና የመታወቂያ ወረቀት አስወጥተን ወደ አንድ ጠፍ የሚበዛበት አውራጃ ጓዛችንን ሁሉ በባቡር ጫንና የኖርንባትን ከተማ ወዳጆቻችንንና ዘመዶቻችንን ተሰናብተን በሌሊት ባቡር ተጓዝ። ሌሊቱን በሙሉ ስንጓዝ አድረን በበነጋው እስከ እኩለ ቀን ከተጓዝን በኋላ ከምንፈልገው አውራጃ ደረስ። ከዚያም ጥቂት ሳናርፍ ያን ሁሉ ዝግን ትልቃችንን ማውረድ ጀመር። ሴቶቹ እንኳ ደከመን ሳይሉ ከኛ ጋር ከባዱንም ቀላሉንም ዕቃ እየተረዳዱ ሲያወርዱ ማየት በአንድ መንፈስ ለአንድ ዓላማ ቆርጠው የተነሱ ሰዎች ምን ያህል ኅብረት ያላቸው መሆኑን ያረጋግጥ ነበር። ከወረድንበት ጣቢያ ዕቃችንን ሁሉ ደብረን ውለን እዚያው አደርን። በበነጋው አምስቱን ወንዶች ሴቶችንና ዕቃችንን እዚያው ትተን ከወንዶቹ አምስቱ ብቻ ለሶስት ለአራት ቀን የሚሆን የቆርቆሮ ምግብ፣ ሰርዲን፣ ቶኖ፣ ልዩ ልዩ ፍራፍሬዎችን፣ ደረቅ ዳቦ፣ የውሃ ኮዳዎች፣ ታጣፊ የሸራ አልጋዎችና አንድ ትንሽ ድንኳን እንዲሁም በቁጥራችን አንዳንድ ጠመንጃና ጥይቶች ይዘን ከሕዝብ ተለይቶ በጠፍነት የሚኖር ደን ለመፈለግ ሄድን። አንድ ቀን ተኩል በእግር ከተጓዝን በኋላ ማዶ ለማዶ አንድ ታላቅ ጫካ አየን። ያለ መጠን ገንግነው የሚታዩ የጽድ፣ የዝግባ፣ የወይራና የሰሳ ዛፎች ቅርንጫፍ ለቅርንጫፍ ተያይዘው በደኑ አናት ላይ ዱቄት ቢፈስ እንኳ የሚያሳፍሱ ከመምሰላቸው በላይ በስራቸው የበቀሉት ትንንሽ ዛፎችና ቁጥቋጦዎች እንዲሁም ሐረጎች ጫፋቸው ወደ ታላላቆቹ ዛፎች ቅርንጫፍ በመድረሱ ደኑን ጥቂት ራቅ ብለው ሲያስተውሉት ያ ሰፊደን ለተአምር የተፈጠረ አንድ እንግዳ ዛፍ የበቀለበት ይመስል ነበር እንጂ እነተስ ብዙ ዛፎች ባንድ ላይ በመብቀላቸው እንደዚያ የተስማማና አንድ የሆነ ትርኢት ይገኛል ለማለት ያስቸግር ነበር። ጥቂት ጥቂት ድካም ተሰምቶን ነበር። ቢሆንም አትፍረዱብን፣ የፒያሳ ወጣቶች ነበርን። እስከዚህ መሞከራችንም ጀግኖች ነን። ደኑ እንደዚያ ሆኖ ሲታየን ግን በደስታ ስሜት ደማችን ሞቀ። ዛል ባለ ሁኔታ ነወዝ ነወዝ ማለቱ ቀረና እርምጃችን ቀልጠፍ ቀልጠፍ አለ። በዚህ ሁኔታ አንድ ሰዓት ያህል እንደተጓዝን ከደኑ ደረስን። ደኑ ጥቅጥቅ መሆኑ ባይካድም በሩቅ እንዳየነው ያህል ፍጹም ጨለማ አልነበረም። ሌላው እንኳ ቢቀር ውስጥ ለውስጥ እየተሽለኮለኩ ለመሄድ ከሾኳሞቹ ቁጥቋጦዎችና ከጋሬጣዎቹ አስቸጋሪነት በቀር ሌላ ችግር አልነበረም። ጠመንጃዎቻችንን በሚችሉት መጠን ጥይት ካጎረስንና በካርታ የሞሉ ጥይቶችንም በጃኬቶቻችን ኪሶች ካደረግን በኋላ ወደ ደኑ ውስጥ መግባት ጀመርን። በአንድ በኩል ገብተን ቀጥታውን ለመሄድ ብንፈልግ እጅግ አደጋች ሆነ። አራት አምስት ጊዜ እንደተራመድን አንድ እሾካም ቁጥቋጦ በግንባራችን ሆኖ ማለፍ አይቻልም ይለናል። ወደ ሌላ አቅጣጫ ዘወር እንበል ስንል በጥፍራም ሾሁ ጨርቃችንን ጠልፎ ይዝና እንደ ቸር ጋባሽ ምንም ቢሆን ላትቆዩ አትሄዱም የሚል ይመስል ነበር። ያደረግነው ቡትጫማ ከጋሬጣውና ከድቡሽቱ ጣጣ ሁሉ ስለጠበቀን ዋጋው ምን ያህል መሆኑን ያስረዳል ነበር። በዚህ ሁኔታ ጥቂት እንደተጓዝን አንድ ሾሃም ቁጥቋጦ የነብር ጥፍር መሰል ሾሁ ጃኬቴን ለቀም አርጎ ያዘበኝ። ሾሁን ለማስለቀቅ ወደ ቁጥቋጦው ዞር ስል አንድ ወጣት ዘንዶ አፉን በጣም ከፍቶ አንገቱን ወደ እኔ መዘዝ ሲያደርግ አየሁት። በዚህም ጊዜ ወደፊትም ሆነ ወደኋላ ወደ ቀኝም ሆነ ወደ ግራ ሩጦ ለማምለጥ ወይም ጥይት ለመተኮስ የማልችል መሆኔን ስለተረዳሁት አንገቱን ቀጥ አርጎ በቁመቴ ልክ በሚሆን መጠን ወደ ላይ የቆመውን ዘንዶ ወደ እኔ ደርሶ ሊይዘኝ ሁለት ጫማ ያህል ርቀት ሲቀረው ጠመንጃዬን እንዳነገጥኩ ሞተ ነፍሴን ዘልዬ በሁለት እጄ አንገቱን ያስኩት። ከዚያም ስንታገል አንገቱን በሙሉ መያዙ ለእጄ አስቸጋሪ ስለሆነብኝ ስልሞውን ብቻ ለይቼ ይዤ ስታገለው መተንፈሻ አጥቶ ሆዱ ተነፋፋ። ቀስ በቀስ በወገቤ እየተጠመጠመ ሲገርፈኝ ያደርግብኝ የነበረው ከፍተኛ ጉዳት ተቀነሰልኝ። ጓደኞቼ እርስ በራሳቸው ሲፈቃቀዱ እኔን አተውኛል። በዚህ ጊዜ በሾህና በቁጥቋጦ ምክንያት ሩቅ ለመሄድ ያልቻሉ ስለነበር በሄዱበት ተመልሰው እኔ ካለሁበት ሲደርሱ ከዘንዶ ጋር ስታገል አገኙኝ። በጣም የተጎዳው ስለመሰላቸው ለመጀመሪያው በጣም ተደናግጠው የሚያደርጉት ጠፍቷቸው ነበር። ጥቂት ከቆዩ በኋላ ግን እያስተዋሉና ልብ እየገዙ ስለሄዱ እኔ ሳልጎዳ ዘንዶውን ሊገድሉ የሚችሉበትን መንገድ ፈለጉ። በዚህም ጊዜ አናጺው ጓደኛችን በወገቡ ያለውን ሽጉጥ መዘዘና ለነርሱ ጓደኛችን ከሰጠው በኋላ ከቀሩት ሁለት ጓደኞቻችን ጋር ሆኖ የዘንዶውን ጅራት ያዙና ለኋሊት ወጥረው ሳቡት። እኔም ምንም እንኳ በጣም ደክሜ የነበረ ቢሆን እጄ ስልሞውን ከድንጋጤ ጋር አክሮ እንደያዘው በጣም ጠብቆ ስለነበረ በራሱ በኩል ብቻዬን ሁኜ እስብ ነበር። በተቻለ መጠን ጥቂት ግትር አድርገን እንደያዝነው ነርሱ ጓደኛችን ቀረበና ዘንዶውን እሆዱ ላይ አራት የሽጉጥ ጥይት ከነመረቁ ሲያጠጣው በጻረ ሞት ኩምትር ሲል እኔንም ባለሁበት ጓደኞቼንም ባሉበት ለኋሊት በኃይል ጣለን። ይህ ዘንዶ ልባላ በማለቱና ክፉ አውሬ በመሆኑ ባያናድደኝ ኖሮ ተሰብስበን ያለ ርኅራሄ ባደረግንበት ማጥቃት አሳዝኖኝ ነበር። ታዲያ ምን ይሆናል? ላጥቃ ማለት ክፉ ነው። ሰው ራሱን ከጥቃትና ከጉዳት ለማዳን ባለው የተፈጥሮ ስሜትና ግዳጅ እንኳንስ በተፈጥሮ የማይመሳሰለውን የዱራሬና መሰሉ የሆነውን ወንድሙን ሰውን ያለርህራሂ ማጥቃቱ ጥርጥር የለበትም። ዘንዶን ከገደልን በኋላ አነሱኝ። ምንም ከዘንዶ ጋር ስትታገል ብዙ ብደብ ለመሄድ እስኪሳነኝ ባለመጎዳቴ ወደፊት ጉዞአችንን ለመቀጠል ጀመርን። ነገር ግን አናሲው ጓደኛችን ቆይ እንግፈፈው አለ። እኛም በሐሳቡ ተስማምተን ሁለቱ ነው በያዝናቸው ሰንቲዎች ሲገፉ ሁለቱ ቆመው ይመለከቱ ነበር። እኔ ግን በጣም ድክም ስላለኝ ካንድ ድንጋይ ላይ ቁጭ ብዬ ከጥቂት ደቂቃዎች በፊት ከዚህ ዘንዶ ጋር ያደረኩትን ትግል በመሳቀቅ አስታውስ ነበር። ቶሎ ብለው ገፈፉትና ቆዳውን ይዘን ወደፊት ልንሄድ ስንል ነርሱ ጓደኛችን የለም የለም አሁን ወደ ጫካው ውስጥ እንግፋ አንድ ብልሃት ተዝ ብሎኛል ከዚህ የዘንዶ ስጋ የቻልነውን ያህል ቆርጠን እንያዝና ከዚህ ጫካ ከመድረሳችን በፊት ተሻግረነው ወደ መጣነው ወንዝ እንሂድ። ከዚያ ጉንዳን አይታችሁ የለም አለ። እንጃ እኔ ልብም አላልኩት አለ አናጺ ጓደኛችን። ሁላችንም አላየነውም አል ነርሱ ጓደኛችን ግን ግድ የለም እኔ አይቻለሁ አለ። ለመሆኑ ምን እንዲያደርግልን ነው አለ አንዱ ጓደኛችን። ግድ የለም እኔ ያሳያችኋለሁ ሲል ነርሱ ከተናገረ በኋላ ከዘንዶ ስጋ 5-6 ጉማጅ ያዝንና ወደ መጣንበት ተመለስ። ከዚያም ጫካውን ወጥተን ጥቂት እንደተጓዝን ተሻግረናት ከሄድነው ወንዝ ደረስ። ከዚያ ስንደርስ ነርሱ ጓደኛችን እንደነገረን ሁሉ በወንዙ ድንበር ለድንበር እጅግ ብዙ የሆነ ጉንዳን ይልመጠመጣል። ነርሱ ጓደኛችን የያዝነውን የዘንዶ ስጋ ጉማጅ ግራና ቀኝ አልፎ አልፎ ጉንዳኖች በሚጓዙበት ግንገን ጥግ ለጥግ ጣል ጣል አደረገውና እጃችንን እዚያው ከወንዙ ሙልጭ አድርገን ታጥበን ከወንዙ ጥቂት አለፈ ብለን ድንኳናችንን ተክለን እዚያው አደርን። የኔ ቅዠት ብቻ ከዘንዶ ጋር መታገል ሆኖ ሲያድር ሌሎች ጓደኞቼ መልካም መልካም ህልም ማየታቸውን ጠዋት ነገሩኝ። ጠዋት ተነስተን የምንሄድበትን ስንመካከር እርሱ ጓደኛችን አሁን ወደ ወንዙ እንሂድ አለ። እኛም ትናንት ማታ ያደረግነውን እናውቅ ስለነበር እሺ ብለን ወደ ወንዙ ጉዞ ስንጀምር አንዱን ጥቂት አርጀት ያለ አንሶላውን ያዘና ሄድን። በወንዙ ስንደርስ ያ ሁሉ ጉንዳን አልፈን አልፈን ካስቀመጥናቸው የዘንዶ ስጋ ቁራጮች ላይ ሰፍሮ ሰፍሮ ተጠቅሎ የተቀመጠ ማቅ መስሎ ነበር። ያን ሁሉ ጉንዳን ከነስጋው ቀስ አድርጎ በሁለት እንጨት እያነሳ ከአሮጌው አንሶላ ላይ ከደረደረው በኋላ የአንሶላውን ጠርዞች ስብስብ አድርጎ እህል እንደተሞላ ጆንያ አፉን በገመድ አሰረና እንግዲህ ጫካችንን በፊት የሚያቀኑልን እነዚህ ጉንዳኖች ናቸው አለ። እኔም ቀበል አድርጌ መልካም መልካም አልኩ። እኛ ሌሎችን እቃዎቻችንን ነርሱ ጓደኛችን የጉንዳኑን መንጋ ተሸክመን ወደ ጫካው ከተመለስን በኋላ ጫካው ስንደርስ ጥቂት ወደ ውስጥ ገባ ብለን ጉንዳኑን እዚያ ላይ ዘረገፍ ነው። ገና እዚያው ላይ እያለን ጉንዳኑ በጫካው ውስጥ የሚገኙ ተባዮችንና ነፍሳቱን ሁሉ እያሰሰ የወረራ ስራውን ቀጠለ። በጓደኛችን ዘዴም ተደነቅ። ጉንዳኖች ምንም እንኳ በጫካው የሚገኙትን አራዊት ሁሉ ጨርሰው ሊያጠፉልን ባይችሉ ብዙ አራዊትን እንደሚያባርሩልን እርግጠኞች ነበርን። ከዚህ በኋላ ጉንዳኖችም የወረራውን ስራ ሲያከናውኑ እንዲቆዩ እኛም ሰዎቻችንን ይዘን እንድንመጣ በማለት ሰዎቻችንና እቃችን ወዳሉበት መጠነኛ ከተማ ተመለስ። ሰዎቻችንንና እቃዎቻችንን ሁሉ በብዙ ድካምና መላ እንደምንም አጓጉዘን ወደ ጫካው ከደረስን በኋላ ተጫካው ጥቂት ወጣ ብላ በመትገኝ ገላጣ ቦታ ላይ ድንኳኖቻችንን ተክለን ለጊዜው እዚያው ላይ ሰፈርን። በየቀኑ ቁጥቋጦችንና ዛፎችን እየቆረጥን ለከሰልነትና ለማገዶነት የሚያገለግለውን እንጨት ለብቻ እየከመር የቀረውንም ጥቂት መጠጥ ሲል በቆርቆሮ ከያዝደው ቤንዚን በመጠኑ እያከፈከፍ እያቃጠል በጫካው መሃል ሰፊ የሆነ ገላጣ ቦታ ከማውጣታችን በላይ መሃል ለመሃል ሰፋ ያለ መንገድ አውጥተንለት ነበር። መቼም መልካም ቦታ ምንም እንዳይጎድልበትና ከፍተኛነት ካለው ስፍራ ላይ መንጭታ የጫካውን መሃል አቋርጣ የምትወርድ ጥሩ ምንጭ ነበረች። መንገዳችንን እስከ ምንጯ አናት ካደረስን በኋላ ያን ቡክቡካ በመቆፈሪያ መሳሪያ ቀርቶ በእጅና በእግር ቢነኩት እንኳ የሚናደውን ልል መሬት እየማስ ቦይ በማውጣት ያችን ቀዝቃዛና ጥሩ ምንጭ ወደ ፈለግነው አቅጣጫ እንወስዳት ጀመር። በዚህ ሁኔታ የማልማት ሥራ ወደምንጀምርበት ስፍራ የሚያወርዳት አንድ ቦይ ለጊዜው ወደ ሰፈርንባት ቦታ የሚያወርዳት አንድ ቦይ ከፈትንና ምንጯን በሁለት መንገድ እንጠቀምባት ጀመር። ብዙ ቦታ ከመነጠርንና ምንጥሩን ካቃጠልን በኋላ ከኛ ጥቂቶች ገበሬዎች ወደሚገኙበት ቀበሌ ሄደው በሬዎች፣ ፈረሶች፣ ላሞች፣ በጎችና ፍየሎች ገዝተው እንዲመጡ አደረግን። ቀሪዎቹም ግማሾቻችን ያን ለስላሳ መሬት በመደብ በመደብ እየከፈል ለወጉ ያህል በመቆፈሪያ ጫፍ ጫፍ እያደረግን የልዩ ልዩ አትክልቶች ዘሮች፣ ችግኞች አበቀል። በሬዎችና ፈረሶች ከመጡ በኋላ በእነሱ በሚሳቡ የእርሻ መሳሪያዎች መሬቱን ስናለሰልስ ቆይተን ዝናብ መጣል ሲጀምር ልዩ ልዩ የእህል አይነቶች ዘራን። በጫካው መካከል ባናጺው ጓደኛችን መሪነት ለእያንዳንዳችን መኖሪያ የሚሆን መጠነኛና ጥሩ ጥሩ የሳር ክዳን ቤቶች ከመስራታችን በላይ አንድ በመደዳ የተሰራና ብዙ ታላላቅ ክፍሎች ያሉት ሰቀላ ቤት ለምግብ ማብሰያ እንዲሆን አዘጋጀን። በጠቅላላው ብዙ ዝግጅት አከናውነን ኑሮ ከጀመርን በኋላ ያን የልዩ ልዩ አራዊትና ተባዮች ርስት የነበረ ጫካ ካላዩት በቀር በቃል ለመግለጽ በሚያስቸግሩበት አስጌጥ ነው። ከጊዜ በኋላማ ከመንግስት የተበደርነውን ገንዘብ የተወሰነው ጊዜ ከመድረሱ በፊት ከፍለን ጨርሰን ነፃ ሰዎች ስንሆን አንድ የልጆቻችን ትምህርት ቤት፣ አንድ ጥቂት አልጋዎች ያሉት ክሊኒክ ከመስራታችን በላይ የእርሻ መኪናዎችና አንድ የኤሌክትሪክ ጄኔሬተር ሌሎችም አስፈላጊ የሆኑ ዕቃዎች ገዛን። ቤታችን እንደ ድሮው የአፈር ወለልና የሳር ክዳን መሆኑ ቀርቶ ክዳኑ ቆርቆሮ፣ ወለሉ ሳንቃ ሆነ። እህሉና ፍራፍሬው፣ ስጋው በሰፊው ይሸጥ ጀመር። እኛም በስራችን እየተደሰት ከድሮው በበለጠ ትጋት እንሰራ ጀመር። ካደራደር ልዩ ልዩ ሙያ ያላቸውን ሰራተኞች እየተቀበል ከኛ ድርሻ ምንም ያህል በማያንስ አበል እያስገባን በትምህርት፣ በእርሻ፣ በሕክምና፣ በሌሎችም ጉዳዮች ራሳችንን ችለን መኖር ጀመርን። መልካም ቦታ ለሚሰራበት ሰው የገነት ቁራጭ መሆኑን እግዚአብሔርም ሰውን እንዴት እንደሚወድ የመሬት ጌታ ማድረጉ ብቻ በቂ መሆኑን ያስረዳ ነበር። ይህ ሁሉ ሲሆን መንግስት ከኛ የሚጠይቀውን ግብር ያላንዳች ሹም አስገዳጅነት ቀደም እያደረግን ከመክፈላችን በላይ ለማንኛውም የበጎ አድራጎት ድርጅቶችና አደጋ ከደረሰባቸው ሰዎች መርጃ ድርጅቶች በዓመት ብዙ ሺህ ብር እንከፍል ነበር። ከዚህም በቀር በየጊዜው በጣም ተቸግረውና መድረሻ አጥተው የምናገኛቸውን ሰዎች ወደ እርሻ ድርጅታችን እየወሰድን ለኑሯቸው የሚበቃ ደሞዝ እየሰጠን ልጆቻቸውን ከልጆቻችን ጋር እኩል እያስተማርን በስርዓት፣ በፍቅር፣ በጨዋነት እናሳድግ ጀመርን። ልጆቻችን ከሚማሩባቸው መጻሕፍት መካከል ግፍን፣ አጥቂነትን፣ ሌብነትን፣ አጭበርባሪነትን፣ አንዱን ፍጡር ለሌላው መጫወቻ አሻንጉሊት አድርጎ ማሳየትን፣ ነጣቂነትን፣ በወራሪነት የሚገኝ ጀግንነትን፣ ታላቅ ነገር እያስመሰሉ የሚያወሩ ተረቶችንና ታሪኮችን አናስገባቸው ነበር። የልጆቻችን የንባብ መልመጃ ተረቶች ሁሉ አንድ ሰው ጥበብን ለመከታተል መሬትን ለማልማት ሲደክም በሽታ ወይም አደጋ ደርሶበት ሲጨነቅ ሌላው ሰው ደርሶ እንዴት እንደረዳውና እንዳዳነው በዚህ ምክንያት እንዴት ወዳጆች ሊሆኑ እንደቻሉ አንድ ሰው እናቱ በልጅነቱ ባንድ በሽታ ሞታበት ራይ በሌላት መጥፎ እንጀራና ሲሰቃይ አድጎ የቀሩት ልጆች ሁሉ እንደሱ እናቶቻቸው ሞተውባቸው እንዳይሰቃዩ እናቱን የገደለበትን አይነት በሽታ የሚከላከል መድኃኒት እንዳገኘ ተንኮልና ክፉ ስራዎች በሰሪያቸው ላይ ከፍ ያለ ስቃይ እንዳደረሱ የሚያሳዩና ይህን የመሰሉ ነበሩ። በሃይማኖት በኩልም ሁሉን የፈጠረ አምላክ ምን ያህል ቸርና ለሰው ከፍተኛ አእምሮን የሰጠ መሆኑን እግዚአብሔርን ለማስደሰትም እንደሱ ቸር መሆንና ለሰው ይቅርና ለእንስሶችና ለአራዊት እንኳ መራራት የሚገባን መሆኑን እናስተምራቸው ነበር። አጥቂን ለመከላከል ብቻ ካልሆነ በቀር ሌሎችን አጥቅቶ የመጠቀምም ሆነ ክብር የማግኘት ስሜት በልጆቻችን አእምሮ ሳይሰረጽ በቅን ትምህርት ቀሽተን አስቀርተነዋል። ለምሳሌ አንድ ታሪክ ተራኪ ናፖሊዮን የሚባለው የፈረንሳይ ንጉስ ዓለምን ለመግዛት ብርቱ ምኞት ነበረው። በዚህም ምክንያት ብዙ አገሮች ወረረ። በብዙ የጦር ሜዳዎች ድልን አደረገ። ከተከላካዮቹና ከሱ ወገን ብዙ ወታደሮች አስፈጀ። ብዙ አገሮች በጣም ይፈሩት ነበር። በኋላ ግን በዋተርሉ የጦር ሜዳ ላይ እንግሊዞች ማርከውት ባንዲት ደሴት 6 ዓመት ሙሉ ታስሮ ከቆየ በኋላ በዚያው ሞተ። የእርሱ ጀግንነት ለዘላለም ሲታወስ ይኖራል ብሎ ለኛ ልጆች ቢተርክ በሌላ እምነት ያሳደግናቸው ልጆቻችን ናፖሊዮን ዘመን ያነሳው ትዕቢተኛ አውሬ ነበር፣ እንግሊዞች ግን ጀግና የሆኑ አውሬ ገዳዮች ናቸው ብለው እንደሚመልሱ እተማመንባቸዋለሁ። ከዚህም በቀር ልጆቻችን በስነ ፍጥረት፣ በፍልስፍና፣ በኪነ ጥበብ፣ በቴክኒክ፣ በእርሻ፣ በሕክምና አቅማቸውና አእምሯቸው በቻለ መጠን እንዲራመዱ እናስተምራቸው ነበር። በጠቅላላው የድንቁርናው፣ የስስቱ፣ የችግሩ፣ የበሽታው፣ የተንኮሉ ዓለም ልጆቻችንን ከፋፍሎ እንዳይጫወትባቸው ፍጹምና ንጹሕ ትምህርት እያስተማርን ወደ መልካም እንመራቸው ነበር። እኛም ምንም እንኳ አንዳንዶቻችን ጥቂት ጥቂት ሰብአዊ ጉድለት ብናሳይ ክፋትን፣ ወንጀልን፣ መመቀኛኘትን፣ ስስትን አስወግደን አንዱ ለሌላው በማሰብ ከእውነተኛው ቅዱስ ኑሮ ልንደርስ ነበር። እኛ መካከል ወንጀለኛን ለመያዝና ወንጀልን ለመከላከል የሚያስፈልጉት ፖሊሶች፣ ሁለት ጠበኞችን ለማከራከርና ሕግን ለማስፈጸም የሚያስፈልጉት ዳኞች ቦታ አልነበራቸውም። ወንጀልንና ጭቅጭቅን በመተዛዘን በፍቅርና በሰላም ከመካከላችን አጥፍተን ነበር። የራስ ፍቅር ደዌ ራሱን መርዞ ሌሎችን የሚያስመርዘው በሽተኛ በመካከላችን አልነበረም። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።